የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም እንደምን አመሻችሁ አድማጮቻችን። ጋቢና ቪኦኤ ጀምረ አብራችሁን ስለምታመሹ እናመሰግናለን። አስተናጋጃችሁ ሀብታሙ ስዩም ነኝ። እናንብብ እናንብብ የተሰኘ ሀገራዊ የንባብ ዘመቻ ከሰሞኑ ተጀምሯል። የዘመቻው አስተባባሪዎች ብሔራዊ ቤተ መጻሕፍትና ቤተ መዘክር ኤጀንሲና ዩናይትድ ስቴትስ ውስጥ መቀመጫውን ያደረገው ለዓመታት ታሪካዊ ርባና ያላቸው መጻሕፍት ሲያሳትም የቆየው ፀሐይ አሳታሚ ድርጅት ነው። የድርጅቱ ባለቤትና ስራ አስኪያጅ ኤልያስ ወንድሙ የኮቪድ-19 ድባብ ያጠላበት የአሁኑ ወቅት ንባብን ለመሰሉ ራስን ማሳደጊያ ግብሮች እንዴት ሊውል እንደሚችል ቀድሞ በሚያስረዳበት ቆይታችን ይጀምራል።
በአብዛኛው እንደዚህ አይነት ነገር በእኛ በግለሰብ ቤታችን ብቻ ሳይሆን በዓለም ላይ ሆኖ አያውቅም። ስለዚህ ሁላችንም በየቤታችን ተገድበናል። በዚህ ሰዓት ላይ አንብባለሁ ብለህ ያስቀመጥከውን መጽሐፍ የምታነሳበት፣ ሰራዋለሁ ብለህ የምታስበውን ነገር የምትጀምርበት ጊዜ ስለሆነ ለእኔ ለብዙ ሰዎች ንባብ ማምለጫ ቦታችን ሆኗል። ቤታችን ሆነን በመጽሐፍ ውስጥ ወደ አለፉ ታሪኮቻችን የምንሄድበት፣ በመጽሐፍ ውስጥ የሰዎች የቤት የፍቅር ህይወታቸውን ወይም ደግሞ የተለያየ በዓለም ላይ ሄዱ የሚያደርጓቸውን ስራዎች የሆኑና ያልሆኑ በምናብ የተፈጠሩ ዓለሞችን የምንጎበኝበት ቦታ ማምለጫ ቦታ ሆኗል እና ንባብ በዚህ አጋጣሚ ነው ምናልባት ትልቅ ቦታ ያገኘበት ጊዜ የሚመስለኝ አሁን ነው።
እንግዲህ ሰሞነኛውን እውነታ በመመልከት ይመስለኛል ሀገራዊ የንባብ ዘመቻ እያስተባበራችሁ እንደሆነ ሰምቻለሁ። ዘመቻውን ከነማን ጋር ነው የምትሰሩት? ግቡስ ምንድን ነው የሚለውን ንገረን ኤልያስ።
ፕሮግራሙን የዚህ የንባብ እናንብብ እናብብ የሚባል የንባብ ፕሮግራም ነው። ስናነብ ነው የምናውቀው፣ ስናውቅ ነው የምናድገው። ይህንን መርሃ ግብር የጀመርነው ከኢትዮጵያ ብሔራዊ ቤተ መዛግብትና ቤተ መጽሐፍት ኤጀንሲ በተለምዶ መዘክር ከሚባለው አገራዊ ተቋም ጋር ነው። ፀሐይ አሳታሚ ድርጅት ከዚህ ድርጅት ጋር ኢትዮጵያ ከተመለሰ ጊዜ ጀምሮ እስከ ዛሬ ድረስ እየሰራ ነው ያለው እንደዚህ ሀገራዊ ግባቶችን ለማሳካት። በዳይሬክተሩ አቶ ይኩኖ አምላክ መዝገቡ በኩል ይህንን ነገር ነው እየሰራን ያለ ነው። ሌሎቹ ባልደረቦቻችን የቴሌቪዥን ጣቢያ ፕሮግራም ባለቤቶች እና ድርጅቶቹ ናቸው። የሬዲዮንም ይጨምራል። አሁን ወደዛም እየሄድን ነው። ምክንያቱም ቴሌቪዥን የሌለባቸው አካባቢዎችን ለመድረስ ደግሞ በሬዲዮ እየተነበቡ ስለ ንባብ አስፈላጊነት፣ ስለ ንባብ ጠቃሚነት ልጆች፣ ቤተሰቦች ለልጆቻቸውም እንዲያውቁ እነዚህ የምናውቃቸው ዛሬ አገር የሚመሩት ሰዎች ትላልቅ ዘፋኝና የቲያትር ወይም ደግሞ የንግድ ተቋም ባለቤቶችና ኃላፊዎች ሆነው የሚሰሩ ሰዎች ሁሉ አንድነት፣ ሁሉም ያላቸው ተመሳሳይ ነገር ሁሉም አንብበዋል፣ ሁሉም ያነባሉ እና ዛሬ ትምህርት ቤት መሄድ እንኳን ባይችሉ በዚህ አጋጣሚ የማንበብን ጥቅም እንዲማሩና ነገና ከነገ ወዲያ የሀገራቸው መሪ፣ ሀገራቸው ውስጥ ያሉ ንግድ ተቋሞችን አስተዳዳሪ፣ ባለቤት፣ ተጽዕኖ ፈጣሪ፣ ከያንያንም ሆነ የሌላ ሙያ ባለቤት እንዲሆኑ እንዲያነሳሳቸው ነው እና ኮቪድ አልቆ ከዚህ ማዕት ውስጥ በምንወጣበት ጊዜ ተናናሽ ወንድምና እህቶቻችን፣ ልጆቻችን ተነቃቅተው የበለጠ ነገር ማድረግ የሚችሉበትን መንፈስ ይዘው እንዲወጡ ለማድረግ ነው።
በዚህ ዘመቻ ውስጥ የተካተቱ ተግባራት ምንድን ናቸው?
ዘመቻው ሰፋ ያለ ፕሮግራሞች አሉ። መጀመሪያ ስንጀምረው ኮቪድ ይመጣል ብለን አስበን አልነበረም። ሰባችን ዋናው ዶክተር አብይ ንግግር ባደረጉበት ጊዜ ኢትዮጵያ የአፍሪካ ፈርጥ ለራሷ ብቻ ሳይሆን ለአፍሪካ ፍርጥም እንድትሆን ትምህርትና በተለይ ንባብ ላይ ብዙ ምርታማ ታደርጋለች ብለው የተናገሩት ንግግር ነበረ። በዛ ላይ በመንተራስ ነበረ ይህንን ነገር አስበን የጀመርነው። ስለዚህ አሁን አጋጣሚ ሆነና ነገሮች ከአንድ ማዕት ከአንድ መከራ ወደ ሌላ ስንቀባበል እዚህ ደረስን እና ኢትዮጵያ ውስጥ ያሰብነውን ነገር በትልቁ ለማድረግ ሳንችል እንደዚሁ የኢትዮጵያ ቤተ መዛግብትና ቤተ መጽሐፍት ኤጀንሲ ያዘጋጃቸው የተለያዩ ፕሮግራሞች በየክፍል ሀገሩ የሚያደርጋቸው በየእስር ቤቱ የሚያደርጋቸውን ስንሳተፍ እንደ ግለሰብ ነው። የራሴ በመጣሁ ቁጥር ጎንደርም፣ ባሌ፣ ጎባም እንደዚህ የተለያዩ ቦታዎች ላይ የሄድን ያንን ፕሮግራም ስናደርግ ነው የቆየ ነው። እነሱ እንደውም ብዙ ቀጥለው ነበረ። ችግሩ አሁን ምን ሆነ? ኮቪድ ሲመጣ ሁሉም ነገር ቆመ። ሰው ላይብረሪ እንኳን ሄዶ ማንበብ የማይችልበት ጊዜ መጣ። ስለዚህ አሁን ቤት እንሁን እናንብብ የሚል ፕሮግራም ነው የጀመርነው። ስለዚህ ሰውንም ቤቱ እንዲቆይ እያበረታታን ከእንደገና ደግሞ ቤት ውስጥ ቁጭ ሲል ደግሞ የታወቁ ጸሐፊዎች፣ የታወቁ ምሁራን፣ የታወቁ ተጽዕኖ ፈጣሪ የሆኑ የፖለቲካም ሆነ ስነ ጥበብና ስነኪን ግለሰቦች ስለ ንባብ አስፈላጊነት እየነገሩ እንግዲህ ሼፕ እንዲያደርጓቸው ነው የተደረገው ማለት ነው።
ኤልያስ፣ እንግዲህ ለበርካታ ዓመታት በዚህ በዩናይትድ ስቴትስ መኖሪያህን አድርገህ ታሪካዊ ፋይዳ ያላቸውን መጽሐፍ በፀሐይ አሳታሚ በኩል ስታሳትም ቆይተሃል። በዚህ ስራህም የዚህን ሀገር ጨምሮ የሌሎችን የንባብ ልምድም ለማየት ችለሃል ብዬ ገምታለሁ። ኢትዮጵያ ልትዋሳቸው ይገባል የምትላቸው የተወሰኑ ንባብን የሚመለከቱ ተሞክሮዎችን ልታጋራን ትችላለህ?
እሺ፣ አመሰግናለሁ። አሁን እንደምታውቀው እዚህ ሀገር አሜሪካን ሀገር ማለት ነው፣ ሁለት ትላልቅ በዚህ ዙሪያ ላይ ትላልቅ ድርጅቶች አሉ። አንደኛው የአሜሪካን ፐብሊሸርስ አሶሲሽን የአሜሪካ አሳታሚዎች ማህበር ነው። ሁለተኛው ደግሞ የአሜሪካን ራይተርስ አሶሲሽን ነው፣ ሁለት የጸሐፊዎቹ ማህበር ማለት ነው። በእነዚህ መካከል የታወቁ ፕሮግራሞች አሉ። የቤተ መጽሐፍቶችም ላይብራሪ እንደዚሁ አለ። እና ሁለቱ አንድ የሚያደርጉት ነገር አለ። ምንድን ነው የሚያደርጉት? አሁን በየላይብራሪ እዚህ ሀገር ስትሄድ፣ ላይብራሪ ነፃ ነው። በላይብራሪዎች ስትሄድ የተላለቀ በወቅቱ ትላልቅ የሆኑ ግለሰቦች ፎቶግራፋቸው መጽሐፍ እያነበቡ በየግድግዳው ላይ አለ ሊለጠፍ። ሳትወድ በግድህ ከሊ ያነባል እንዴ ትላለህ። ሯጭ ሊሆን ይችላል፣ ባስኬትቦል ተጫዋች ሊሆን ይችላል፣ የቴሌቪዥን ፐርሶናሊቲ ሊሆን ይችላል፣ አክተር ሊሆን ይችላል። ግን ግድግዳ ላይ ታያቸዋለሁ ፎቶግራፋቸውን። እነሱን ፖስተሮች ከሱቅ መግዛት ትችላለህ። ከሱቅ ትገዛና መኝታ ቤት፣ የልጅ መኝታ ቤት የሚወደው አክተር ካለ ወይም ደግሞ የሚወደው ዘፋኝ ካለ ያ ዘፋኝ መጽሐፍ እያነበበ መኝታ ቤት፣ የልጅ መኝታ ቤት ይሰቀላል። በዛ ልጆቹ ኢንስፓየርድ ይሆናሉ፣ ለማንበብ ጉጉት እንዲፈጥርባቸው ያደርጋሉ። አንተ የምትወደው ልጅ ትልቅ ሰው ይሄ እዚህ ጋር የደረሰው ስላነበበ ነው የሚል መልእክት ነው የምታስተላልፈው ለልጁ። እንግዲህ ይሄ በጣም ሲምፕል ከምትለው ቀላል ከምትለው ሙከራ አንዱ ነው። ሌላው ደግሞ በዴንማርክ ነው የተጀመረው። ከዴንማርክ ጀምሮ አሁን በጣም ተስፋፍቶ የሚገኘው ሂውመን ላይብራሪ የሚባል ነው። የዛሬ ዓመት ከግማሽ እኔ የሂውመን ላይብራሪ ሆኜ ተጋብዤ ነበረ። ሂውመን ላይብራሪ ማለት ምንድን ነው? የሰው ላይብራሪ ነው። ሰው መጽሐፍት ቤት ሄደህ ቤተ መጽሐፍት ሄደህ መጽሐፍ ነው የምትዋሰው። መጽሐፍ ትዋስና ከመደርደሪያው ላይ ተነስቶ መጽሐፍ ይሰጥሃል። ያንን መጽሐፍ ይዘህ ትቀመጥና ያንን መጽሐፍ የተወሰኑ ፔጆች ታነባለህ። ከዛም በኋላ ደግሞ ትመልስና በሚቀጥለው ቀን ትጨርሰዋለህ፣ ወይም እንደዛ ይቀጥላል አይደለም። አሁን ግን ሄደህ ላይብራሪ ውስጥ የምትዋሰው መጽሐፍ አይደለም፣ የምትዋሰው ግለሰብ ነው፣ ሰው ነው። ያንድን ሰው ትዋሰውና መጀመሪያ ያ ሰው ያ መጽሐፍ ወይም ደግሞ ያ ግለሰብ መጥቶ እዛ ላይብረሪ ውስጥ ያለውን ታሪክ እንደሚናገር ንግግር እንደሚያደርግ በደንብ ይነገራል። ሰው ሁሉ ይጠብቃል፣ ይሰለፋል። ያንን ሰው ለማግኘት ለዛች ደቂቃ ለማውራት ያለውን ጥያቄ ተዘጋጅቶ መጥቶ ቁጭ ይላል። ቁጭ ብሎ የሚፈልገውን ያለውን ጥያቄ ሁሉ ይጠይቃል። ግለሰቡ ደግሞ ያንን ጥያቄና መልስ ከግለሰቡ ጋር ያደርጋል። ይሄ ምንድን ነው የሚያደርገው? አንደኛ ኢትዮጵያ ውስጥ ያለውን የዚህ ልዩነት ያቆመዋል። ይሄ ቨርቲካሊም ሆሪዞንታሊም ወደ ጎንም ወደ ላይም ያለንን ርቀቶች ያጠብልናል ማለት ነው። በዛች ቀን በአመት ውስጥ በምትደረግ በዛች ቀንና በዛች ጊዜ ኢትዮጵያ ውስጥ ሁሉም ሰው እኩል ሊሆን ይችላል ማለት ነው። ስለዚህ ልንጠይቅ ልናውቅ የምንፈልገውን እንዴት እንደዚህ ልትሆን ቻልክ? ለምን ይሄንን አደረግክ? ልንል የምንችላቸው በጣም ብዙ ሰዎች ኢትዮጵያ ውስጥ ዛሬ ጡረታ ወጥተው ወይም ከስራ ተገልለው ቁጭ ብለው አጠገባችን ናቸው፣ ግን በጣም ሩቅ ናቸው። እና ያንን ያደርግልናል። ስለዚህ ነገ ነገሮች ተቀይረው ስራና ወደ ህዝቡ ጋር የምንቀላቀልበት ጊዜ ልንሰራ የምናስባቸው እነዚህ ሁሉ ከዴንማርክ የሚጀመር ከአሜሪካን የምንማረው ከሌላም ቦታ እንማረው እነዚህ ሁሉ ለ27 ዓመት ከሀገር ወጥተን ወይም ከሀገር ወጥተን የተማርናቸው ያየናቸው ሲሰሩ የተመለከትናቸውን ነገሮች ይዘን ነው የምንመለሰው። አንድ እዚህ ላይ የምጨምርልህ ነገር ምንድን ነው? ኢትዮጵያ ትልቅ ነች። ኢትዮጵያ በጣም በጣም የምትገርም ሀገር ነች። ያ የምትገርም ሀገር መሆኗን እኛ በቃላችን ለራሳችን የምንነግረው ሳይሆን ዓለም በመጽሐፍ ጽፎ ያስቀመጠልን ገጽና መጽሐፍ መርጠን ልናስመሰክረው የምንችለው እውነታዎች ናቸው እነዚህ። ያ ደግሞ የዓለም ሰዎችን ለዝንት ዓመት ኢንስፓየር ሲያደርግ ሲያበረታታና በውስጣቸው የትልቅነትን ምልክት ሲሰጥ ነው የቆየው፣ በተለይ ለጥቁሩ ዓለም። ዛሬ ደግሞ እኛ ወጥተን የፈጠርናቸውን በስራ በጉርበትና የስደት ያመጣው የፈጠርናቸውን ጉርብትናዎች የኛ ታሪክ ወጥቶ እነሱን እንደረዳቸው የኛ ከውጭ ደግሞ ስንኖር ያገኘናቸውን እውቅናና ግንኙነት ይዘን መተን ሀገር ውስጥ ያለውን ትውልድ የምንገነባበት ጊዜ ነው እና የጀመርነው ፕሮግራም ከዚህ ከወመዘክር ጋር አንድ ላይ ሆነን የተላልቅ ሰዎችን ኢትዮጵያውያኖችንም ከእንደገና ደግሞ ከኢትዮጵያ ውጭ የሆኑትን ሰዎች እያመጣን የኢትዮጵያን የንባብ ታሪክ ወይም ደግሞ የንባብ ፍላጎት የምንገፋፋበት የምናሳድግበት ይሆናል ብለን ነው የምናስበው።
እንግዲህ መልካም መልካሙን እንመኝና ይህ ፈታኝ ጊዜ ካለፈ በኋላ የእናንተ ድርጅት ከአጋሮቹ ጋር በመተባበር ሊያደርጋቸው ያቀዳቸው ንባብ ተኮር ዘመቻዎች አሉ ወይ?
አሉ። አንደኛው የዚሁ ተቋም ብሔራዊ ቤተመዛግብትና ቤተመጻሕፍት ተቋም የጀመሯቸው በራሳቸው የጀመሯቸው እስካሁን ድረስ ይሰሩባቸው የቆዩ ትላልቅ ፕሮጀክቶች አሏቸው። አንደኛ እሱን መገፋፋትና እሱ በሰፊው እንዲሰራ ማድረግ ነው። በእኛ በኩል ግን ያሰብናቸው የተለያዩ ፕሮግራሞች አሉ። በዚሁ በእናብብ ስር አንደኛው ለምሳሌ ምንድን ነው የተለያዩ የሽልማት ፕሮግራሞችን ተዘጋጅተው እያንዳንዱ ሽልማት ከተለያየ ተለቅ ካለ የገንዘብ ሽልማቶች ጋር የመጽሐፍ ኮንትራክቶች ጋር እንዲመጣ ለማድረግ ሀሳብ አለን። ስለዚህ ብዙ ሰዎች አሁን አዲስ አበባም ያለን ያጋጠመኝ ነገር ምንድን ነው መጽሐፎች ጽፈው ወይም አንዳንዶቹ አሳትመው ቤታቸው ቁጭ ብሏል፣ ወይም ደግሞ ለማሳተም አቅም የሌላቸው ሰዎች አሉ። ስለዚህ ለእንደነዚህ አይነት ሰዎች እረፍት የሚሆን ገንዘብ ይሆናል። ከዛ በላይ ደግሞ ውድድሮች ተወዳድረው በሚያገኙት ገንዘብ መጽሐፋቸውን እንዲጨርሱ የጻፉትን እንዲያሳትሙ ሳይሆን እንዲጨርሱም ደግሞ የሚያደርግ ፕሮግራሞች አሉ። ሌላው ደግሞ ከእንደዚህ ከፌሎሺፕም ከወለሾይንከ ፋውንዴሽን ጋር የጨረስነው ፕሮጀክት አለ። ወለሾይንከ ፋውንዴሽን ይህ ከእናብብናብብ ፕሮግራም ጋር ተስማምቷል። ወለሾይንከ የናይጄሪያዊው የታወቀ የአፍሪካ በሊትሬቸር ኖቤል ፕራይስ ያገኘ ትልቅ ሰው ነው። እሳቸውም እዚህ የኛ ፕሮግራም የቦርድ አባል ናቸው። እና እንግዲህ በስደት ላይ የምናገኛ ናቸው ምልህ እነዚህ ናቸው። ትላልቅ ሰዎች አሉ በመካከላችን እና የእነሱን ደግሞ ተቋሞች በእነሱ በኩል ያላቸውን ተቋሞች ደግሞ ይዘው እንዲመጡ ነው። ስለዚህ ፌሎሺፕ ይኖርና ያንን ፌሎሺፕ የሚያሸንፈው ኢትዮጵያዊ ጸሐፊ ለአንድ ወር ናይጄሪያ ሄዶ እዛ የወለሾይንካ ፋውንዴሽን ውስጥ ስራውን ይሰራል። በዛ አጋጣሚ ደግሞ ከወለሾይንካ ጋር ተገናኝቶ አንዳንድ ነገሮችን ይወያያል ወይም ይማራል ማለት ነው። ሶ እንደዚህ አድርገን የምናውቃቸውን ነገሮች ከኢንተርናሽናል ቦዲዎች ጋር ተገናኝተን ለማስፋት ነው ፕላኑ። ስለዚህ ከኮቪድ በኋላ ለሚኖረው ዓለም በሰፊው እየተዘጋጅን ነው።
I'm not afraid to die.
በሳምንት ውስጥ ካስተዋወቅናችሁ መንፈሰ ጠንካራ ወጣቶች መካከል አንዷ በዛዊት ጸጋናት። በደሴ ከተማ ከሚገኙ ጥቂት ጫማ ሳማሪ ወይንም ሊስትሮች መካከል አንዷ የሆነችው በዛዊት የህይወት ትግሏንና ህልሟን መስፍን አራጊ እንደሚከተለው አስደምጠው ነበር።
በዛዊት ጸጋ ትባላለች። ተወልዳ ያደገችው ሰሜን ወሎ ዞን መቄት ወረዳ አካባቢ ነው። ስለ ድሚዋ በርግጠኝነት መናገር አትችልም። ደነት ካጎሳቆላቸው ዘመናዊ ትምርት ከራቃቸው ወላጆች በመገኘቷ የልደት ቀኗ የሰፈረበት ማስተዋሻ የላትም። ፀሐይና ወርጭ ድካምና ጉስቆልና የተፈራረቁበት ጠይም ፊቷ ላይ የተሰመረውን የህይወት መስመር ላስተዋለ ግን ወጣቷ ገና የሃያዎቹን መጀመሪያ እንዳላለፈች መገመት ይችላል። እሷም ከአንድ ሆነኝ እንደው ነበር ያለችኝ በራሷ ጸይቤ። ደሴ ፒያሳ ሊስትሮ ተራ አካባቢ እግሮ የጣለው መንገደኛ አሊያም መዳረሻው ዚያው የሆነ ተጓዥ በብዙ ወንዶች መካከል በትጋት ደፋ ቀና የምትል አንዲት ወጣት ያያል። ማየት ብቻ ሳይሆን እኩሉ በአድናቆት ገሚሱ በግርምት ይመዝናታል። ቤዛዊትን እምብዛም ወጣት ሴቶች የማይደፍሩትን የሊስትሮነት ስራ ስታቀላጥፈው ቤዛዊት ኑሮ በሚሉት ጨቋኝ ፈተና ውስጥ መውደቅ አትፈልግም። እናም ስራ አትንቅም። ጎርሶ ማደሪያ ለብሶ ማምሻ እስከሆና ድረስ ሁሉንም ትሞክራለች። የጎዳና ንግድም ጀምራ ነበር ህግ ወጥ ተብሎ እስክታቆመው ድረስ። ወጣቷ ትውልድ ሀገሬን ጥዬ የመጣሁት ተምሬም ሰርቼም ራሴን ለመለወጥ ነው ትላለች።
ያው ራሴ አሸንፌ ትምህርት ለመማር የመጣሁት። ቤተሰቦች ትንሽ ዝቅተኛ ነው ኑሯቸው።
ታ እንደመጣች ትምህርት ነው የጀመርሽው? ብዙ መስራት ጥቂት መናገር መገለጫዋ የሆነው ወጣት ከሁለት ዓመት በፊት ደሴ እንደደረሰች ቀዳሚ ትኩረቷ ትምህርቷ ነበር። እናም ብርቷ ወጣት በወይዘሮ ስህን ቴክኒክና ሙያ ኮሌጅ የሰርቬይንግ ትምህርቷን ቀጥላ ሁለተኛ ዓመት ላይ ደርሳለች። ዓለም አቀፍ ወረርሽኝ ኮቪድ-19 የትምህርት መርሃ ግብሯን ባያስታጉለው የዛሬ ዓመት ተመራቂ ትሆን ነበር። ማን ያውቃል ምርቃቷ እውን ሊሆንም ይችላል። በቀን ደንበኞቿ ጉርሻ ብለው የሚሰጧትን ጨምሮ ከ150 እስከ 200 ብር እንደምታገኝ ትናገራለች። ቤዛ በቃ በዚህ ነው የራሷን ወጪ ሸፍና ቤተሰቦቿን የምትደጉመው።
ቢቻል የቤት ክራይ የሚከፍልበት ነው ከፍላለሁ፣ የማይከፍልበት ደግሞ ቤተሰቦች የሚጎድባቸውን ነገር አሟላለሁ።
አንቺ ወጣት ነሽ፣ በዚህ እድሜ እንዲህ አይነቱን ስራ መስራት ጀግንነትም ልበሙሉነትንም ይጠይቃል። እንደው ይህንን ልበሙሉነት ይህን ጀግንነት ከምን አገኘት ያለሽ?
ያው በልጅነቴ ስራ ልምድም ከልጅነቴ ጀምሮ የወንድ ስራ ምናምን ስለምሰራ ያው እንደዚህ ስራ ምናምን አልንቅም። ያው ትንሽ የመፍራት ነው እንጂ ስራ ሁሉን ነገር መስራት እችላለሁ። የወንዱንም የሴቱንም በገበሬውም ሆነ በዚህ ስራ አልነቅም። ከህፃነት የጀምሮ የዛ ልምዱ ስላለኝ እዚህ መጥቼ አልፈራውም። ሙያው ምናምን አልጠፋኝም። ትንሽ ፍራት ነው እንጂ።
ቤዛዊት በትጋትና በብርታቷ በርካቶች ያደንቋታል። ጥቂቶች ደግሞ ሙያው ለእሷ እንደማይመጥን ሊነግሯት ይሞክራሉ፣ ግን አትሰማቸው።
ያው ብዙ ያበረታታኛል። ብዙዎቹ ደግሞ ያው ይሄ ለሴት አይገባ ምናምን ይላሉ።
ለሴት አይገባ? ለሴት የሚገባው ምንድን ነው?
ያው ሴሊ ትዳር ብትይዝ ውጭ ባትወጣ ምናምን ይላል።
እና ትዳር አንቺ ለምን አለሽ?
እኔ ትምህርቴን ተምሬ ራሴ መለወጥ ነው የምፈልገው።
እዚህ ጓደኞች አሉሽ አብረው የሚሰሩ ሊስትሮች? ወንዶች ናቸው ብዙዎች? ተፎካካሪ መጣችብን አይሉም?
ኧረ
አብረዋት የሚሰሩት ጓደኞቿ ለአድናቆታቸው ጀግና ከሚለው ቃል በላይ ማግኘት የቻሉ አይመስሉም። የ19 ዓመት ወጣት ያሬድ ሲሳይ
ንግድ ምናምን አብረን እንሰራ ነበር። መዘጋጃ ምናምን ሲከለከለን ወደ ሊስትሮ እሷ ገባች፣ እኔም ቆይቼ ገባሁኝ።
የእሷ ልዩ መገለጫ ብለህ የምትገልጸው ነገር ምንድን ነው?
ያው እሷ በጣም ጀግና ናት። ስራ ምናምን አትንቅም። በቃ ትሰራለች፣ በሌላም ነገር ስራ ትሰራለች።
ኢሳያስ ገላው በከተማዋ በጋዜጠኝነት ሙያ ከሚንቀሳቀሱ ወጣቶች አንዱ ነው። ወጣቱ እንዲች አይነቷን ልባም ልበ ሙሉ ማድረግ የሚቻለው በሞራል ስንደግፋት ባለን ስናግዛት ነው ይላል።
እዚህ አሁን ጫማ እያስደረኩ ያለሁበት ቦታ ሁሌ ነው የምንመጣው፣ ይችን እንስት ለማበረታታት ነው። ጫማ በማሳመር የምትተዳደረው ይችን እንስት ለሌሎች ሴቶች አርያ ሆና ሌሎች ማስተማር የሚችል ታላቅ ስራ እየሰራች ያለች ነች። እኛ ደግሞ በተለይ እንደኔ ያለ ሙያ ያላቸው መገናኛ ብዙሃን ላይ የሚሰሩ ሰዎች ደግሞ እንደዚህ ያለ ተግባራትን ትኩረት ሰጥቶ በመስራት ሌላው የማህበረሰብ ክፍል ራሱን በምን መልኩ ማሻሻል መለወጥ እንደሚችል ይችል ልጅ ምሳሌ አድርገው ማሳየት ይችላሉ። እና ታች ወርደን መስራት እንደሚገባን በግልጽ ልታሳየን የምችል ትልቅ ስኬት ላይ ያለች ልጅ ነች ብዬ ነው የማስበው። እና ያው የጫማ ማሳመር ስራ ብዙዎች ደፍረው የሚገቡበት አይደለም። በተለይ ሴቶች ብዙ የሚመርጡት የስራ ዘርፍ አለና ይቺ ግን ራሷን ካስተማረችበት ራሷን ካስተዳደረችበት ለሌሎች ሰዎች መትረፍ እችላለሁ በሚል እንደዚህ አይነት ስራ ውስጥ ገብታ ለብዙዎች አርአያ የሆነች ሴት ስለሆነች ለዚያም ነው እንግዲህ እዚህ የተገኘው። እሷን ማበረታታትም ጭምር ነው። ጫማዬን ስታሳምርልኝ ብዙ ጊዜ ደስ ብሎኝ እሷም ደስ ብሏት ደንበኛ ሆኜ እሷ ጋር ጫማ እንዲያሰረኩ የሚገኝ
በተለይ ቤታቸው ተደብቀው ራሳቸውን ማሳየት ብቃታቸውን ማሳየት ላልቻሉ አንቺን መሰል ሴት ወጣቶች ምን መልእክት ታስተላልፊላቸዋለሽ?
ያው ቢሰሩ ነው አሪፍ ነው ብዬ የማስበው። ማለት ቤትም ቢዋል እንግዲህ ገንዘብ ይገኛል ወይም እንደዚህ ኑሮ ይኖራል ተብሎ እንትን አይባልም። ወጥቶ ማለት አቅሙ የቻለውን ያህል ቢሰሩ ጥሩ ነው ብዬ አስባለሁ።
ቤዛዊት፣ ሰዎች ራስን ከመለወጥ በላይ በሙያ ምርጫ ውስጥ ገብተው ስራ እንዳይንቁና የስራ ባህልን እንዲያጎለብቱ ማነቃቃት አለባቸው ስትል ለመንግስትና ለባለሀብቱ ጥሪ አስተላልፋለች። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
የአማራ ሐኪሞች ማህበርና የክልሉ ጤና ቢሮ በጋራ ያዋቀሩት በስልክ ሕክምና መስጫ ማዕከል ከሰሞኑ ስራ ጀምሯል። በክልሉ የመጀመሪያ መሆኑ የተነገረለት ይህ ማዕከል የ24 ሰዓት አገልግሎት ይሰጣልም ተብሏል። አስቴር መስጋናው ከአማራ የሕክምና ማህበር ፕሬዚደንት ዶክተር አብራራው ታደሰ ጋር ያደረገችው ቆይታ በመቀጠል ይሰማል።
በአማራ ክልል የመጀመሪያ የሆነው የስልክ የህክምና አገልግሎት ማዕከል በባህር ዳር ከተማ ባለፈው ሳምንት ስራ ጀምሯል። አገልግሎቱ የተጀመረው በአማራ ሐኪሞች ማህበርና በክልሉ ጤና ጥበቃ ቢሮ ነው ተብሏል። የአማራ ሐኪሞች ማህበር ፕሬዚዳንት ዶክተር አብራራው ታደሰ እንደሚሉት ከእንግዲህ ለትንሹም ለትልቁም የጤና እክል ወደ ሐኪም ቤት መሄድ አያስፈልግም፣ ሀሎ ማለት ብቻ በቂ ነው ይላሉ። ከፕሬዚዳንቱ ጋር ቆይታ አድርጌያለሁ።
ዶክተር አብራራው ታደሰ እባላለሁ። የአማራ ሐኪሞች ማህበር ፕሬዚዳንት ነኝ። እንግዲህ የአማራ ሐኪሞች ማህበር ያው በዚህ በወረርሽኝ ጋር ተያይዞ ብዙ ስራዎችን እየሰራ ነው። ከዚህ ከወረርሽኝ ጋር ተያይዞ ነባሩ የጤና ሲስተምም ትንሽ ሰው ወደ ጤና ተቋም ለመሄድ ይፈራለኝ። ትራንስፖርትም ችግር አለ፣ በተለይ መንገድ ከመዘጋት ጋር ተያይዞ። ስለዚህ ከዚህ ጋር ተያይዞ ማህበረሰቡ ከቤቱ ሆኖ የሐኪሞችን አግኝቶ ስለ ኮቪድም ከኮቪድ ውጭ ያሉ ሕክምናዎችንም የምክር አገልግሎት ሐኪሞችን አግኝቶ ስለሚመለከተው ስለ ጤና ጉዳይ እንዲያማክር አስበን ነው ይሄ የቴሌሜዲሲን የተቋቋመ። ቴሌሜዲሲን ወይም የስልክ የሕክምና አገልግሎት ማለት ሰው ከቤት ሆኖ በስልክ ሐኪምን አግኝቶ ስለ ሕክምናው ምክር ወይም ደግሞ የሚወስደውን መድኃኒት ስለ ሕክምናው አጠቃላይ የግንዛቤ መረጃ ማግኘት የሚችልበት መንገድ ነው። በወረርሽኝ ጊዜ በወረርሽኙ ከሚሞተው ሰው ይልቅ በሌላ በሽታዎች የሚሞተው ሰው ነው የሚበዛ። ለምሳሌ የኢቦላንም ስናይ 75% የሚሆኑ ሞቶች በዛ ሰዓት የተከሰቱ ሞቶች ከነን ኢቦላ ወይም ከኢቦላ ውጭ ባሉ በተለያዩ በሽታዎች የሞተ ታካሚ ነው የሚበልጠው ማለት ነው። ስለዚህ ሰዎቹ ኖርማል አሁን የስኳር ታካሚዎች፣ የግፊት ታካሚዎች፣ ሌላ ክሮኒክ የሆነ በሽታ ያለባቸው ሰዎች በዚህ ምክንያት ወደ ጤና ተቋም አይሄዱም፣ ክትትላቸውን ያቋርጣሉ፣ በሽታቸው ይባባስና ወደ ሞት ይዳረጋሉ ማለት ነው። ከዚህም ጋር ተያይዞ ባለሙያውም አብዛኛው የጤና ተቋማትን ባለሙያውም ትኩረት ወደ ወረርሽኝ ስለሚሆን ሌላ የሕክምና አገልግሎቶች ላይ የመቀነስ ነገር አለ። ስለዚህ ታካሚዎች በሽታውንም ሳይፈሩ ቤታቸው ሆነው በስልክ ደውለው ሐኪም ያገኛሉ፣ ስለ አጠቃላይ መረጃ ያገኛሉ፣ ስለ በሽታው የምክር አገልግሎት ያገኛሉ ማለት ነው።
እዚህ ክልል ላይ የመጀመሪያ ነው ማለት እንችላለን?
እዚህ ክልልን ብቻ ሳይሆን በሀገር አቀፍ እንደ መጀመሪያ ነው የሚባለው ማለት በዚህ ልክ ኦርጋናይዝድ ሆኖ ሶፍትዌር ተፈጥሮለት የተጀመረ የለም፣ የመጀመሪያ ነው። እኛም እንግዲህ በሁለት በሶስት ፌዝ ነው የመጀመሪያው ፌዝ። አሁን እንደምታያቸው እነዚህ አራት ስልኮች አሉ። ሴንትራሊ ክልሉ ከክልሉ ዋና ከተማ ባህር ዳር ላይ ነው የሚገኘው። የመጀመሪያው አጠቃላይ ይህን ወረርሽኙንም ከወረርሽኙ ጋር የተያያዘውንም ጀነራል ሜዲሲኑ ወይም አጠቃላይ የህክምና አገልግሎቱን ነው የሚሰጠው ማለት ነው። ከዛ በኋላ ከሶስት ወር በኋላ ደግሞ እንደ ፌዝ ቱ ይህንን በቴክኖሎጂ ማሳደግ የስፔሻሊቲ ሐኪም ማግኘት የሚችሉበትን መንገድ እና በቴክኖሎጂም የሚያድግበት ለምሳሌ አሁን የስልክ ብቻ ነው በቪዲዮ ኮል ሰው ለምሳሌ ታካሚውን ያያየም ወይም ታካሚው ሐኪሙን ያያየም የሚያወራበት መንገድ የቴክኖሎጂ አድቫንስመንት ነው። እንደ ፌስ 2 አለ። ፌስ 3 ላይ ደግሞ አገልግሎቱ እንደነገርኩሽ ይሄ ካንድ ዚክልል ብቻ ያለ ወይም ባደር ከተማ ላይ ያለ ነው። ማስፋት በዞን ሌቭል ማስፋት አገልግሎቱን ጥቅሙን ታይቶ ኢቫሉዌት ተደርጎ
የህክምና አገልግሎቶች እስከምንደርስ
የህክምና አገልግሎቶች እንግዲህ ታካሚውና ሐኪሙ በሚግባቡበት ልክ ነው የሚሆነው። ሐኪሙ አስፈልጊ የሆነ መረጃ መድኃኒት ለማዘዝ አስፈልጊ የሆነ መረጃ ከታካሚው አግኝቻለሁ ብሎ ካሰበ መድኃኒት ያዛል። ቀላል መድኃኒቶች ማስታገሻዎች ወይም ደግሞ ያ ሰው መድኃኒቶችን ቢወስዳቸው እንትን ችግር አይመጣም ብሎ ካሰበ መድኃኒት ከማዘዝ ይደርሳል ማለት ነው። ያው መረጃ ይሰጣል፣ ምክር ይሰጣል። ከዛ ደግሞ ለሄ እንደነገርኩሽ ለእንትኑ ሳይሆን ለታካሚው ሳይሆን ለባለሙያዎች ነው። ለምሳሌ ጤና ጣቢያ ላይ ወይም ደግሞ ሄልዝ ፖስቶች ላይ ያለ የጤና ባለሙያ ደውሎ እዚህ ሐኪሞችን ማማከር ይችላል ማለት ነው። ታካሚውና ሐኪሙ አልግባባ ካሉ ወይም ደግሞ ተጨማሪ መረጃ ወይም ደግሞ ተጨማሪ መረጃዎች ከተፈለገው ታካሚው ወደ ጤና ተቋማት ሄድና ወደ ሄልዝ ፖስቶች ወይም ደግሞ ወደ ጤና ጣቢያዎች ሄዶ ከጤና ባለሙያ ጋር ያገናኝና ለምሳሌ ሐኪሙ የደም ግፊትም ሊፈልግ ይችላል፣ የስኳር መጠን ሊፈልግ ይችላል፣ ሌላ ተጨማሪ በአይን ወይም በሕክምና መሳሪያዎች ታግዞ የሚመረመሩ ምርመራዎች ካሉ እነዛን መረጃዎች ከጤና ባለሙያዎች ያገኘ ማለት ነው። አስፈላጊ የሆነውን ሕክምና እና የምክር አገልግሎት ያገኛሉ ማለት ነው።
ልክ እንደ ኮቪድ ያለ ወረርሽኝ ሲከሰት ከበሽታው ይልቅ ቀድሞ በጣም ማህበረሰቡን የሚጎዳው የአእምሮ ጤና ይሄ መጨናነቅ እና የስነ ልቦና ካውንስሊንግ ወይም ምክር አገልግሎት
የባህር ዳር ዩኒቨርሲቲ የስነ አእምሮ ሕክምና ትምህርት ክፍልም እንደዚህ ዶክመንቶችን አዘጋጅተው አጠቃላይ በወረርሽኝ ወቅት ማህበረሰቡ ምን ያክል ምን አይነት የምክር አገልግሎት ማግኘት አለበት የሚለውን እንትን አዘጋጅተዋለኝ አብረን እንሰራለን ብለዋል። እነሱም ታይም መድበን የምክር አገልግሎት እንሰጣለን በተቻለ በሙያው ስፔሻላይዝ ባረገ ሰው ማለት ግን አጠቃላይ እኛም እንደ ሐኪም አጠቃላይ እነዚህን የምክር አገልግሎቶችም እንሰጣለን ማለት ነው።
ይህንን ተቋም የህክምና አገልግሎት በባለቤትነት እየመራ ያለው ማለት ነው?
በጋራ ነው። የመጀመሪያ እንትን ዶክመንቶቹን እነዚህ ፕሮፖዛል እንትኖችን ያዘጋጀው የአማራ ሐኪሞች ማህበር ነው። ከዛ ተያዙ ወጪዎችን አጠቃላይ የሚያስፈልጋቸው ወጪዎችን ከበር የሚያደርግልን የአማራ ክልል ጤና ቢሮ ነው። ይህን ቦታው የሚገኝበት እነዚህ ቦታዎችን የሰጠን ሴንተሩ የሚገኝበት ደግሞ የአዲስ ዓለም የመጀመሪያ ደረጃ ሆስፒታል ነው። ስለዚህ ሶስቱ ተቋማት በጋራ ያዘጋጁት ነው ማለት ነው። አራት ቁጥሮች አሉን። ከቴሌ ውስጥ ናቸው ቁጥ ናቸው። ሲደውል ታካሚ ነው የሚከፍል ማለት ነው። ለወደፊት ግን እነዚህን ቁጥሮች ከቴሌ ጋር ተነጋግረን አጭር ቁጥር እናደርጋቸው እና ነፃ የስልክ መስመር ይሆናሉ ማለት ነው። ቁጥሮቹ 058-320-2121 058-320-4243 058-320-1122 058-320-1777 ናቸው ማለት ነው። ስለዚህ 24 ሰዓት ነው የሚሰሩት። በማንኛውም ሰዓት መደወል ይቻላል ማለት ነው። ሐኪሞች ማግኘት ይቻላል።
የ24 ሰዓት አገልግሎት ሲሰጡ ምን ያህል ባለሙያ ናቸው?
አራት ሐኪሞች አሉ ማለት ነው። ከጠዋት በሶስት ሽፍት ነው የሚሰራው። ከጠዋት አራት ሐኪሞች አሉ፣ ከሰዓት አራት ሐኪሞች፣ ሌሊት ላይ ሁለት ሐኪሞች አሉ ማለት ነው። ስለዚህ በቀን 10 ሐኪሞች ለዚህ አገልግሎት ተመድበዋል ማለት ነው። የባህር ዳር ዩኒቨርሲቲ የፈለገ ሕይወት አጠቃላይ ስፔሻል ሆስፒታል እና የአዲስ አበባ አዲስ ዓለም የመጀመሪያ ደረጃ ሆስፒታል የሚገኙ የሐኪሞች የሚሰሩበት ተቋም ነው ማለት ነው። ማህበረሰቡ እነዚህን ቁጥሮች ለአገልግሎት ተጠቃሚዎች በማስታወቅ የአገልግሎቱ ተጠቃሚ እንዲሆኑ እና ለአገልግሎቱ መሻሻል ያለባቸው ያሉ ሀሳቦች ካሉም ለእኛ እንዲነግሩ እና እነዚህን መስተካከል ያለባቸው ነገሮችን እያስተካከል አገልግሎትን የበለጠ እንድናስፋፋ ነው። አመሰግናለሁ።
She don't make love with the lights on. So insecure, she don't wanna talk about it, no. And I'm so insecure, one day she leaves me and she find another guy.
አብረን ስላመሸን ደስ ብሎናል። ከአቀናባሪያችን ኤልያስ አስማራ ጋር ሀብታሙ ዘዩ መሰናበታችኋለሁ። በነገው ምሽት እንገናኝ።
So manga message you give me a chiafo. I'm so insecure. I'm never telling you about it. Yeah. Who and us we moan at the show. And you never leave your house with no makeup on. But let's not talk about it.